ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የካፒና ኩሳችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካፒና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ላለፉት 8 ዓመታት በኤርትራ ሃሪና የተባለ በሚጠራው ቦታ የጦር ሰፈር ካምፕ ገንብቶ የነበረው የአማራ ዲሞክራሲያዊ ኃይል ንቅናቄ ባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑ አስታወቀ።
ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። ወያኔ መንግስት ነጻነት ስለሌለው ለዛ ካገሬ እንደወጣ እና ትግል ቦታ እንድገኝ ተደረገ።
ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁ ወደ አማራ ወደ ዳንግላ ሾልቼ ገባሁ።
የተመላሾችን አስተያየት ነው ያደመጣችሁት። ሙሉ ዘገባውን ይዘናል።
በሌላ ዘገባችን ደግሞ የደቡባዊ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበውን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ።
አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው።
የደቡብ ክልል ፕሬዚዳንት ናቸው። በካቢና አሳፍረናቸዋል።
ከ20 ዓመታት በኋላ ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላምበሳ አቅጣጫ መከፈቱ ይታወሳል። በአካባቢው የሚኖሩ ነዋሪዎች ምን ይላሉ?
በዚህ 3 ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብም ይሁን የጤፍ አንዳንድ ነገሮች፣ ከዛም ጨው ይዞ የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዞ የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም።
2005 ሲሸጥ የነበረው ደግሞ 3000 ምናምን እየተሸጠ ነው።
ብዙም የገበያ ንረት እየታየ አይደለም ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዛሬ የኢትዮጵያ አማራ ክልላዊ መንግስት ልዑካን ኢድሃሎ ከተማ ላይ ተቀብለው አነጋገሩ። በአማራ ክልል ምክር ቤት አፈ ጉባኤ በወይዘሮ ወርቅሰው ማሞ የተመሩት ልዑካን ወደ ኤርትራ የተጓዙት በሀገራቸውና በኤርትራ መካከል ለተደረሰው የሰላም ስምምነት አድናቆታቸውን ለመግለጽና ለተግባራዊነቱም የበኩላቸውን አስተዋጽኦ ለማድረግ መሆኑን አመልክተዋል። በጉብኝቱ የአማራ ክልል ምክር ቤት አባላት፣ የሃይማኖት መሪዎች፣ የወጣቶችና የሴቶች ተወካዮች እንዲሁም ነጋዴዎች ተካፍለዋል።
ወደ ሌላ ዜና ስንሻገር ደግሞ የፕሬዝዳንት ትራምፕ አስተዳደር ሽብርተኝነትና ፍልሰት ወይም ኢሚግሬሽን ግንኙነት እንዳላቸው አድርጎ የሚያቀርበውን አወዛጋቢ ሪፖርት መልሶ እንዲያጤነው የቀድሞ የብሔራዊ ጸጥታ ባለስልጣናት ያሉበት ስብሰባ ጠየቀ። ሪፖርቱ ዩናይትድ ስቴትስ ውስጥ የደረሱትን አብዛኞቹን የሽብር ጥቃቶች የፈጸመው የውጭ ሀገር ተወላጆች ናቸው ብሎ የተሳሳተ ድምዳሜ ያስቀመጠ መሆኑን የቀድሞቹ የብሔራዊ ጸጥታ ባለስልጣናት አሳስበዋል። የቀድሞ የብሔራዊ ስለላ ቢሮ ኃላፊ ጄምስ ክላፐር እና የቀድሞ የዋይት ሀውስ የሽብርተኝነት ጉዳይ ኃላፊ ሪቻርድ ክላርክ ያሉበት ስብሰባ ተማጽኗቸውን ያቀረቡት ለጠቅላይ አቃቤ ሕግ ጄፍ ሴሽን እና ለሀገር ደህንነት ሚኒስትሩ ክሪስቲን ኔልሰን በላኩት ደብዳቤ መሆኑ ታውቋል።
ሶማሊያ ውስጥ በመሪዎቹ መካከል ያለው እርስ በእርስ አለመተማመን በፖለቲካና ጸጥታ ረገድ ሊኖሩ የሚችሉትን የመሻሻል እርምጃዎች እንዳወሳሰበው የተባበሩት መንግስታት ድርጅት የሶማሊያ ተወካይ ማይክል ኪቲንግ አስገነዘቡ። የሀገሪቱ የፌዴራሉ መንግስትና የክልሎች ቢስማሙ እንደሚበጅም አሳስበዋል። እንደ አውሮፓውያን አቆጣጠር በዚህ በመስከረም ወር መጨረሻ ከሶማሊያ ልዩ ተወካይ ኃላፊነታቸው የሚሰናበቱት ኪቲንግ የሀገሪቱ ብሔራዊ የጸጥታ መዋቅር አደረጃጀትን በተመለከተ በቴክኒካዊ ደረጃ ስምምነት አለ፣ ነገር ግን ስራው ወደፊት እንዳይራመድ የሚያደናቅፈው የፖለቲካ ችግር መኖሩ ነው ያስገነዘቡት። ምርጫዎች የሚካሄዱበት ወቅት እየተቃረበ ባለበት ወቅት በሀገሪቱ አመራር ውስጥ ያለው ያለመተማመን ዓለም አቀፉን ማህበረሰብና የሶማሊያን አጋር አካላት ያሳስባል ብለዋል። ባለፈው ሳምንት አምስት የሶማሊያ ክልሎች መሪዎች ከፌደራሉ መንግስት ጋር ግንኙነታቸውን ለማቋረጥ ያደረጉት ውሳኔ የሚያሳዝን ነው ሲሉም የተባበሩት መንግስታት ድርጅት የሶማሊያ ልዑክ አስገንዝበዋል።
በመጨረሻም ዩናይትድ ስቴትስ ቦስተን ከተማ አቅራቢያ ትላንት ሐሙስ ማታ በደረሰና የጋዝ ቱቦ ወይም ማስተላለፊያ ሳይሆን እንዳልቀረ የተጠረጠረ ፍንዳታው ቢያንስ 20 መኖሪያ ቤቶች ላይ ቃጠሎ አድርሷል። ሎረንስና አንዶቨር ከሚባሉት ከተሞች ከቃጠሎ የሚንቦለቦለው ጭስና ነበልባል ሰማዩን ሸፍኖት እንደነበር የእሳት አደጋ ባለስልጣናት ተናግረዋል። ቢያንስ 3 ሰዎች ላይ ጉዳት መድረሱንና ብዙ መቶዎች በፍርሃት ቤታቸውን የለቀቁ በመሸሻቸው የትራፊክ መጨናነቅ ተፈጥሮ እንደነበር የደረሰን ዜና ያስረዳል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
ወደ መጀመሪያው ዘገባችን ነው እናልፈው። እንግዲህ ላለፉት 8 አመታት በኤርትራ ሃሪና እየተባለ በሚጠራው የጦር ሰፈር ካምፕ ገብቶ ሲታገል የነበረ የአማራ ዲሞክራሲያዊ ኃይል ንቅናቄ ዛሬ በባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑን ገልጿል። በሀገር አቀፍ ደረጃ ለሰራዊቱ መልሶ መቋቋም ስራ ጽፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ይዛለች።
ኤርትራ ጋሽባርካ ዞን ውስጥ ሃሪና ወታደራዊ የጦር ሰፈር ነበር ከ8 አመታት በፊት የአማራ ዲሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከመስረታው በኋላ ፍትህና ዲሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች፣ ወታደሮችና አርሶ አደሮች ነበሩ። እድሜም ጾታም ሳይገድባቸው ስራቸውን ትተው ንቅናቄው ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳሁን። ንቅናቄው አማራጭ የትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎች የሚቆጠሩ የንቅናቄው ደጋፊዎችና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስቴዲየም ደማቅ አቀባበል ተደርጎለታል።
ሀገሬ ሀገሬ ኢትዮጵያ ለክብርሽ ቆመናል ባንቺ ዙሪያ።
ሀምሳ አለቃ ጋሻው ወደ ሰባዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ትዳራቸውንና 6 ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሽፍት አናዶኝ ነው የገባሁት ይላሉ።
እኔ ወደ ትግል የገባሁትኝ በመጀመሪያ ጊዜ በደርግ ዘመነ መንግስት በኤርትራ 17 ዓመት ተዋግቻለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እውነት ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ 2 ዓመት ሰርቻለሁ። ግን ስሰራ ትግረኛ ከዚያ ስለተማሩ ትግሬን የት ነው የገባሁት። ነገር ግን የገባሁበትኝ ዓላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይበል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ላይ ስኖር ለብዙ ጊዜ ከዚያ ከሰራዊ በኋላ የማየው ስራ የማየው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁኝ ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከፍነት ትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልቼ ገባሁ። ከዚህን በኋላ በሰላማዊ ትግል ስታገል ቆይቼ ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ ይህንን ሁኔታ ለመታገል ወደ አድሃን ታጋዮች ሊቀላቀል ችያለሁ።
ሲቀላቀሉ ትዳር ልጅ ትተው ነው የሄዱት?
ልጆችን 6 ልጆች ሁላት በቤት ላይ ይችላሉ።
ታጋይ ዝናንተ ነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዲሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች።
ወደ ጫካ እንድገባ ያደረገኝ በግልም ሆነ በህዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ውሃ የበላቸው ባሳላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። ያኔ መንግስት ነጻነት ስለሌለው ለዛ ካገሬ እንደወጣ እና ትግል ቦታ እንድገኝ ተደርግ ለሴት ልጅ ከብዳል ብለሽ ታስቢያለሽ። ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከዚህ ደርሻለሁ።
ሌላው አባቱን ለመቀበል የመጣው የ19 ዓመት ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና ሁለት እህቶችን እንዲሁም አንድ ወንድሜን ጥሎ ነበር በረሃ የገባው። ህይወት ፈታኝ ቢሆንም ለነጻነት ሲል የከፈለው መስዋዕትነት አስደስቶኛል ይላል።
አባቴ ከአምስት ዓመት በኋላ ነው ያገኘሁት። አሁን ከቤት ወጥቶ ከቤት የወጣበት ምክንያት ያው ነጻነቱን ለመታገል ለኛም ለቤተሰቦቹም ለሀገሩ ሰዎችም በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ ነው የሰማነው። በእርግጥ ሁለት እህቶችና አንድ ታላቅ ወንድም አለ። አባቴ የራሱ መድኃኒት ቤት ነበረው፣ የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙን ነገር ሰው በዛ በኋላ ያለው ነገር ከባድ ነበር። ማለት እሱ ከሄደ በኋላ የእሱ ነበር ገቢያችን፣ እሱን ያመጣው ገንዘብ በሱ ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው እሷም ስራ ፈልጋ ዘመድ ምናምን ቤት ፈልጋ የያዘችው። ብቻ እንደ በፊቱ አይደለም።
ከኤርትራ ጦራችሁን ነቅላችሁ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር ለአቶ ተፈሪ ካሳሁን ጥያቄ አነሳሁ።
አዎ እንግዲህ ኤርትራ ሀገር ውይይቶችን አድርገናል፣ ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩን ዕጣ ፈንታ በተመለከተ ሌላም ሌላም ብዙ ነገሮች አሉ የተነጋገርናቸው። ታጋዩ የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሙያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ አርሶ አደሮች አሉ፣ ነጋዴዎች አሉ። እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ትሪት እንደሚያደርጉ ነው የተነጋገርነው። የጨረስንም በዚህ ነው።
የትጥቅ ትግላቸውን ፈተው ለሚመጡ ኃይሎች በአገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠይቂያቸው ነበር።
የተቋቋመ ጽህፈት ቤት አለ፣ በጠቅላይ ሚኒስትር ጽህፈት ቤት የመልሶ ማቋቋም ፕሮጀክት ጽህፈት ቤት ተቋቁሟል። በዚህ ፕሮጀክት ጽህፈት ቤት አማካኝነት ከመቀበል አንስቶ እስከ መልሶ ማቋቋም ስራዎች ይሰራሉ።
መልሶ ማቋቋሞች ምን ምን ናቸው? ምን ላይ ያተኩራሉ?
መልሶ ማቋቋሙ አንደኛ በተመላሾቹ ዝንባሌ ላይ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ ዳታ ፍርድ ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በሱ አማካኝነት የስራ ይፈጠርለታል። በዛ ስራ እድል መሰረት ራሱ እንዲችል ይደረጋል።
በዛሬው የአቀባበል ስነ ስርዓት ላይ የንቅናቄው መስራች ኮሎኔል አለበል፣ የአማራ ብሔራዊ ንቅናቄ አመራሮች፣ የባህር ዳር ከተማ ከንቲባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የደቡብ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። በጥናቱ ውስጥ ለረዥም ጊዜ ጥያቄና ተቃውሞ ሲሰማበት የነበረው ኮንሶ ከሰገን ህዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች።
የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ህዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል።
12 ዓመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየአመቱ ከምኖረው የህዝብ እድገት ጋር ተያይዞ ለህዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማያከሉ ማከላይ ሐሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹን የታን ለመፍጠር ታሳይ በማድረግ የጥናት ጥናት ነውና ያ ጥናት ነው ባሁን ጉዳይ ጥናት ከመባለው።
ማን ነው ጥናቱን ያጠናው?
ያው ጥናቱ እንዲጠና በተለያየ ጊዜ በከህዝብ ጥያቄዎች ተነሱ ነው የቆየው። ህዝብ አጥራቢያው የወረዳ ማይከል እንድከፈትለት ምክንያቱ ከመነሳቆ ጥያቄዎች ፈጥነው አገልግሎትን ከማግኘት አንጻር ሲያነሳ ነው የቆየውና ከዚህ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገውና ጥናቱን ያጠናው ከዚህ ፓርቲ ራሱ አስቀምጦ ዳይሬክሽን አልተቀመጠም ማለት ነው።
አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሐሳብ ቀርቧል። በተጨማሪም ወራ ዙሪያ ድጆ ወራ እና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁልቶ፣ ጉባ እና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም 8 ወረዳዎች ቢኖሩ ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ 13 ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ከሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የህዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል።
ታሳቢ የሚደረገው የህዝብ ብዛት አንጻር መነሻ ነው የሚያደርገው። ባለፉት 12 አመታት አካባቢም እንደዚህ ተጠንቶ ነበር የተጨማሪ ወረዳ መዋቅር። አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዞ ሁለተኛው ያው የህዝብ ብዛቱ እንዳለ ሆኖ ለአስተዳደር አመቺነትም መነሻ በማድረግ ተጨማሪ ወረዳ ማዕከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ ከላይ የተነሱ አካባቢዎች ላይ ተጠንቷል። የዞን መዋቅሩም በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ ያው ጎፋ አካባቢ ላይ ያለው ነው። ሁለተኛ ኮንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት እየተካለለ ነው። ሌላው አላባም ወደ 79 የሚጠጉ ቀበሌያት ናቸው ያሉትና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው ከዚህ በፊትም። ይህንንም ጭምር ለቀጣይ አስተዳደርም እድገትም በሚመች መልኩ መልሶ ማየት ይጠቅማል የሚል የጥናት መነሻም ጭምር ያን ስለሚያረጋግጥ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳሁት መሰረታዊ መነሻዎች የተጠኑ ናቸው።
መቼ ነው ተግባራዊ የሚደረገው ይሄ ጥናት?
ይህ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይቶ መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ህዝቡ ተወያይቶ ራሱ መወሰን አለበት። እነዚህን ማዕከላትን እና ስያሜዎችንም ጭምር ህዝቡን አወያይቶ ህዝቡ ይሆነኛል ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት።
በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት 2 አመታትና 3 አመታት ተቃውሞ ሲቀርብበት በዚህ ተቃውሞ ምክንያትም የሰው ህይወት ጠፍቷል። ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ ከዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይሄንን ስቼ ጠይቄያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ፣ የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል።
በሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተከትሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ
ማን ማን ናቸው በሂደት ላይ ያሉ ጥያቄ የቀረበው?
አሁን ቀጥታ ያው ሂደት ላይ ቀጥታ የገባው ከሲዳማ ህዝብ የተነሳው ያው በሲዳማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም። በፍላጎት ደረጃ የምነሱ ናቸው እና እንትን ላይ ገብቷል ብዬ የምልሽ ከዚህ ጥያቄ አንጻር ያለ
አቶ ሚሊዮን በአያይዘው እንደገለጹልን ከዞን መዋቅሮች በተጨማሪ ከደቡብ ክልል 56 ብሔር ብሔረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ህገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Uh,
ወደሚለው ዘገባችን ነው የምናልፈው። ከ20 አመታት በኋላ ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላምበሳ አቅጣጫ መከፈቱ ይታወሳል። ባልደረባችን ሙሉጌታ ጽባህ በመቀለ ከተማ ለነዋሪዎች በዚህ ጉዳይ ላይ አስተያየት ያላቸውን ሁሉ አሰባስቧል። እንከታተለው።
ለ20 አመታት ተላይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለት መንግስታት ባወረዱት ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ሄጀ ነበር፣ ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ፣ ከሰንዓፈ ወደ ዛላምበሳ በብዛት የህዝብ እንቅስቃሴ ይታያል። ዛላምበሳ የሰላም ካባ ለብሳ ደምቃ ነው የጠበቀችኝ። ዛላምበሳ የጤፍና የሲሚንቶ የብር ገበያ ሆናለች። ከዛላምበሳ ወደ ሰንዓፈ፣ ከሰንዓፈ ወደ ዛላምበሳ ያለ እረፍት የመጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ፣ እሷም እንደ ዛላምበሳ ደመቅ ብላ ነው የጠበቀችኝ። እኔም የሰላም ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አገኘሁ። ሰንዓፈ ከተማ በተለያዩ ተራሮች ስር ሆና በእነሱ ግርማ ለብሳ፣ እሷም እንደ ዛላምበሳ ደመቅ ብላ ነው የጠበቀችኝ። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር። የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርሲቲ ተማሪ ገበያው እንዴት ነው አልኩ።
እሱ በጣም ብዙ ለውጥ አለው። የዋጋ በጣም ከፍተኛ፣ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 2003 ምናምን ሲሸጥ የነበረው አሁን 2008 2009 እየተሸጠ ነው እና በዛ ላይ 2004 ሲሸጥ የነበረው 2005 2006 ሲሸጥ የነበረው ደግሞ 3000 ምናምን እየተሸጠ ነው።
ምንድን ነው ምክንያቱ?
ምክንያቱ አላቅም፣ ብቻ ጤፍ መግባት አይችልም በእንትና እና በዛ ላይ እነሱ ማለት ነው ጤፍ ብዙ እያስገቡ ነው እነሱ። አቅርቦት ደግሞ አብዛኛው ጊዜ የለም እና የአቅርቦት የዲማንድ እና ሳፕላይ ማች ላላረገ ብሩ እንደዛ ነው። 100 ብር በ100 ብር ማለት ነው። እንደዛ ነው የምንገበያየው። አዎ፣ መተናቅፋ በ100 ብር ማለት ነው። ያው ስምምነት ይሆናል። ያው ህዝቡ እርስ በርስ ይተዋወቃል። ያው መገበያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉዌንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው።
ይህ የህዝቦች ወዲያና ወዲህ መመላለስ የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርአያን አነጋግሪያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግንኙነት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ፣
ከመስከረም አንድ በኋላ ከአዲስ ዓመት 2011 ያው ጀምሮ መስከረም አንድን ጨምሮ ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይቭ ነበር፣ በግልጽም በቴሌቪዥን የሚተላለፍ ነበር። ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራውያን ወንድሞቻችን እህቶቻችን ጋር። ያው ሁለቱም ህዝብ ይታወቃል፣ የኢትዮጵያ ህዝብ የትግራይ በስፔሻል ደግሞ የጉለምከዳ ወረዳ ብዙ ቤተሰቡ በኤርትራ ያለው ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል መስከረም አንድ። ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራም ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንዓፈ አጥቀይህ ከባቢ እኔ እንደማውቀው የደረሱ እንዳሉና አስመራ የደረሱ መረጃው የለኝም። እስከ አጥቀይህ ከባቢ ትላንትና የደረሱት ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካው ይዘት የለውም። የማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው። ከኤርትራም አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ ያው በዚህ 3 ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብም ይሁን የጤፍ አንዳንድ ነገሮች ከዛም ጨው ይዞ የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዞም ይመጣል። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው።
የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠይቃቸው ነበር።
በትራንስፖርቴሽን በኩል የተደረገ ስምምነት የለም፣ በንግድም ማለት ነው። ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል አይጠቀምበት የሚባለው ሲሚንቶን በብዛት ነው የሚገባው ያለው። በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይሄን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍሉት ያለን። ግን በፈለጉት ቢያስከፍሉም እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን አመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የሚሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለ ሀብቱ የሚሆን ግለሰቡ የሚሆን ሁሉም ተመሳሳይ ፍላጎት ስላለው እንደውም የገበያ ንረት ብዙም አይታይም። ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በ30 በ20 ብር አሁን ወደ ሰናፈ የሚሄድ ሆነ፣ አንዳንዱ 40 ብር የሚያስከፍላል። በወሬ ያው በቃል ነው የሰማነው፣ በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይሄን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው።
ይህ የደረጃ ንግድ ልውውጥ በህብረተሰቡ ይኖር ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው ሲመልስ ደግሞ
ኑሮ ላይ ገና ስላልታየ አሁን የአመት በዓል አካባቢ ላይም ስላለን ያው በአብዛኛው በኢትዮጵያ ባህል የአመት በዓል አካባቢ ቀደም ብሎ ነው አስቤዛውን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በበቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የሲሚንቶ አቅርቦት ከክልል ደረጃም የመሰቦም የሌሎችም ሲሚንቶ ፋብሪካዎች ስላሉ ያን ያህል እንደውም በፊት እንደታየው የኢንዱስትሪያል ማቴሪያል እጥረት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት ቢያጣ መቀሌ የሄደ ያን ያህል አሁን ብዙም ያናጋው ነገር የለም እንደኔ ማለት ነው።
ለሁለቱም በጣም አመሰግናለሁ። ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሜ መሆኑ በስጋት ይናገራሉ። አለም ፍስሐ ከዛላምበሳ።
የዚህን ዘገባ ቀደም ብለን ስናስተዋወቅ ሙልጌታ ፍስሐ ብለን ነበረ ያስተዋወቅ ነው። አለም ፍስሐ የነበር ባልደረባችን ይህንን ዘገባ ያቀረበልን እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። ሰብለ ዮሐንስ በየመን ሰንአ በስደት የምትኖር ኢትዮጵያዊት ናት። የሰባት ወር ህፃን ልጅ አባት የሆነው የትዳር አጋሯና ጓደኛው በየመን ከፍተኛ ወንጀለኞች እስር ቤት ውስጥ ከታሰሩ 2 ወራት አስቆጥረዋል። ቆንጅት ታዬ ስላለችበት ሁኔታ ከአዲስ አመት ጋር በተያያዘ አጠር ያለ ቃለ መጠይቅ አድርጋላታለች።
እንዳጫወትሽኝ ባለቤትሽ እስር ቤት ነው ያለው?
እንደ ኖርማል ቀን ያሳለፍኩት። ለምን እሱ የሌለበት ቦታ ምንም ነገር መስራትም ምንም ማድረግም ስላልፈለግ በቃ ምንም ነገር አላልኩኝ።
ምን ያህል ጊዜ ሆነው ባለቤትሽ ከታሰረ?
ከታሰሩ እንግዲህ 1 ወር ከ15 ቀን ሊሆናቸው ነው።
የት ነው ያለው? ሰንአ ነው? ከሰንአ ውጪ ነው?
ሰንአ ነው ያለው። እስር ቤቱ በጣም ትልልቅ የፖለቲካ እስረኞች የሚታሰሩበት ስለሆነ ማንንም ሰው አያስገቡም። እኛ ራሱ ለማየት በወራችን ነው ለምነን ያስገቡን።
እና አሁን በዚህ በአመት ባሉ ሰበብ ልታዩ ችለሻል?
አዎ፣ ዛሬ አሁን አመት ባል ነበረ። ትላንት ብዬ ለምኛቸው ለዛሬ ፈቀዱልኝና ዛሬ ገብቻ አየኋቸው ሁለቱንም።
ሁለት ናቸው። ከጓደኛው ጋር ነው የተያዘው?
አይዎ፣ አብይ አበበና ነብዩ ተስፋዬ። ባለቤቴ ነብዩ ተስፋዬ ነው።
እስቲ በምን ምክንያት እንደተያዙ የት እንደተያዙ አጠቃላይ ሁኔታውን እስኪ ገለጭልን ሰብለ።
ቦርሳቸው ውስጥ መጽሐፍ ቅዱስ ነበረ። ስልክልም እንደሆነ የምናውቀው ነገር የለም። ብዙ ሰዎች አላቸው።
እሺ።
እና የአረብኛ መጽሐፍ ቅዱስ እጃችሁ ላይ ተገኝቷል ትሰብካላችሁ እናንተ ብለው ነው ያስገቧቸው።
እንዴት?
ሁለቱም ደግሞ አረብኛ በደንብ አይችሉም። እና አንድ ሰው እንዴት ነው አረብኛ በደንብ ሳይችል እንዴት ነው የሚሰብከው? ማለት ዝም ብለው ሰበብ ስለፈለጉ ብቻ መጽሐፍ ቅዱስን ስላገኙባቸው ብቻ ነው ያሰሯቸው።
ክልክል መሆኑን የምታውቁት ነገር አለ እዛ?
ላ በፍጹም ክልክል መሆኑንም አናውቅም። ከእንደገና ብዙ አረቦችም አላቸው መጽሐፍ ቅዱስ። አሁን የአረብኛ ሙስሊምም ቢሆኑ የክርስቲያንም ያላቸው አሉ። አሁን በብዛት እንደዚህ መስሪያ ቤት ውስጥ ምናምን ወደ ሂውማን ራይት ልከሴቴ ማለት ነው።
እሺ፣
እኛ እኮ አለን አረብኛ መጽሐፍ ቅዱስ ለምን አሰሯቸው? እንዴት በዚህ እኛ አሁን ቤታችን አለን ይሉሻል።
ምን ምክንያት ሰጧቸው?
ምንም በቃ መጽሐፍ ቅዱስ ስለያዙ ብቻ። ዝም ብለው እንደዚህ አጋጣሚ ይሸትሻሉ አንዳንዴ። እነሱ ደግሞ ትምህርት ቤት ሲሄዱ ይዘውት የሚሄዱት ቦርሳ አለ ከትምህርት ቤት እንደወጡ መሰለኝ፣ እና ያን ቦርሳቸው ውስጥ ነበረ።
ትምህርት ቤት ስትይኝ እናንተ በስደተኝነት ነው የምትኖሩ? ትምህርት እድል አለ ትምህርት ቤት ሲሄዱ ነው አልሽኝ?
አዎ፣ በአሁን በቅርብ በዩኤንኤችሲአር ስር የሚሰራ ፓርትነር አለ። የትምህርት እድል እንትን ብሎ ማለት ነው። እነሱ በመካኒክነት
እየሰለጠኑ ነው።
እየሰለጠኑ ለአራት ወር ያህል እድል ሰጥቷቸው ነበር እና ያንን እየተማሩ ነው። እንግዲህ እድላቸውም ሆነ ያው ትምህርቱንም ሳይማሩት ገና 2 ሳምንት ነው 1 ሳምንት ነው እንደዚህ ነው የተማሩት።
አሁን
ያንን ኮርስ እንኳን ሳይወስዱት ነው።
እሺ፣ አሁን ወይ ምንድነው እጣቸው የሚሆነው? ያነጋገርሻቸው የሰብአዊ መብት ተወካዮች ደግሞ የዩኤንኤችሲአር ማነጋገርሽ ከሆነ ምን ምላሽ አግኝተሻል? ምን ጥረት እየተደረገላቸው ነው?
ይህንን በተመለከተ ሙሉ ቃለ መጠይቁን ፌስቡክ ቪኦኤ አማሪክ ላይ መከታተል ትችላላችሁ። እንግዲህ በሰዓት እጥረት ሙሉ ልናሰማችሁ አልቻልንም። የዛሬው ፕሮግራማችን ይህ ነበር፣ በዚሁ ተጠናቋል። እኔ መስታወት አራጋውና
ጽዮን ግርማ ነበርን።
መልካም ምሽት።
kun radio sagale amerikati